ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
ጤና ይስጥልኝ፣ እንደምናላችሁ። ሚያዝያ 17 ነው ዛሬ 2016። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በራዲዮ በ15275 ኪሎ ሄርዝ 19 ሜትር ባንድ እና በ17800 ኪሎ ሄርዝ 16 ሜትር ባንድ ላይ እንደመጣለን። በሳተላይት በበድር 4 በ12111 ሜጋ ሄርዝ ሆሪዞንታል DWA2 በዩቴል ሳት 8WB በ11137 ሜጋሄርዝ ሆሪዞንታል DWA2 በሆትበርድ 13B በ11727 ሜጋሄርዝ ቨርቲካል DW8 በSES 5 በ12034 ሜጋሄርዝ ሆሪዞንታል DW8 ላይ ፈልጉን። በኢንተርኔት DW አምሃሪክ በተባለው መተግበሪያ እንገኛለን። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችን በቀጥታ ሲተላለፍ ማድመጥ፣ አስተያየት መስጠትም ይቻላል። በቴሌግራም በዋትስአፕ እና በዩቲዩብም ዝግጅቶቻችንን መከታተል ይቻላል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የኢትዮጵያ የምክክር ኮሚሽንና የሀገሪቱ መንግሥት በቅርቡ ስላቀረቡት የሰላም ጥሪ የፖለቲከኞችና የተንታኞች አስተያየት፣ በአሸባሪነት የተከሰሱ ተጠርጣሪዎች የፍርድ ቤት ውሎና የምስራቅ አፍሪቃ በጎርፍ ሲጥለቀለቅ ድሬዳዋ ውሃ መጠማቷን የሚያወሱ ዘገቦች ተካተውበታል። ሳምንታዊ የባህል መድረክ ዝግጅታችን ሳውዲ አረቢያ የምትኖር አንዲት ኢትዮጵያዊት ገጣሚን የሚያስተዋውቀን። ከዓለም ዜናን ጀምር። መስመሩን ለሸዋዬ ለገሰ ለቃለሁ።
የዲደብሊው ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ። የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ በዛሬው ዕለት ጸረ ሰላም ኃይሎችን በመደገፍና ጦር መሳሪያ ይዞ በመገኘት ወንጀል ክስ ተመሰረተባቸው። ታንዛኒያ ውስጥ በደረሰ የጎርፍ አደጋ የ155 ሰዎች ሕይወት መጥፋቱን የሀገሪቱ ጠቅላይ ሚኒስትር አስታወቁ። እስያ ውስጥ ደግሞ በሙቀት ማዕበል ሰዎች እየሞቱ ነው። ቱርክና ግሪክ ከሰሃራ በመጣ አቧራ አየራቸው ታፍኗል። ማዕከላዊ ናይጄሪያ ውስጥ ከባድ ዝናብ በአንድ እስር ቤት ላይ ጉዳት ማድረሱን ተከትሎ 120 የሚሆኑ እስረኞች ማምለጣቸው ተሰማ። ባለፉት ጥቂት ዓመታት በኢትዮጵያም ሆነ በመላው ዓለም የወባ በሽታ ስርጭት በእጅጉ መስፋፋቱና የሚያደርሰው ጉዳትም እየከፋ መምጣቱ ተገለጸ። ዜናው በዝርዝር። የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ በዛሬው ዕለት ክስ እንደተመሰረተባቸው የመንግስት መገናኛ ብዙሃን አስታወቁ። እንደ ዘገባው አቶ ታዬ ጸረ ሰላም ኃይሎችን በመደገፍና ጦር መሳሪያ ይዞ በመገኘት ወንጀል ነው ክስ የተመሰረተባቸው። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ላይ የሚፈጸሙ የወንጀል ጉዳዮችን በሚመለከተው ችሎት ነው። ዘገባው አክሎም የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች ዳይሬክቶሬት አቃቤ ህግ በተከሳሽ ታዬ ደንዳ ላይ ሶስት ክሶችን ማቅረቡን አመልክቷል። ተከሳሹ በአራት ጠበቆቻቸው ተወክለው ችሎት ቀርበው የክስ ዝርዝሩ እንደተነበበላቸው፣ በጠበቆቻቸው በኩልም የዋስትና መብት እንዲከበርላቸው ጥያቄ መቅረቡም ተገልጿል። አቃቤ ህግ በበኩሉ የዋስትና ጥያቄያቸውን ሊያስከለክሉ የሚችሉ ነጥቦችን ጠቅሶ ተከራክሯል። ፍርድ ቤቱ ዋስትናን በሚመለከት መርምሮ ብይን ለመስጠት ለሚያዝያ 24 ቀን 2016 ዓ.ም ተለዋጭ ቀጠሮ መስጠቱንም ዘገባው አመልክቷል። ታንዛኒያ ውስጥ በደረሰ የጎርፍ አደጋ የ155 ሰዎች ሕይወት መጥፋቱን የሀገሪቱ ጠቅላይ ሚኒስትር ዛሬ አስታወቁ። ኤሊኞ የተሰኘው የአየር ጠባይ ክስተት ባስከተለው ኃይለኛ ዝናብና የመሬት መንሸራተት በሀገሪቱ በርካታ ግዛቶች፣ ቤቶች፣ መሰረተ ልማቶች እንዲሁም ሰብል መጎዳቱን ጠቅላይ ሚኒስትር ካሲም ማጃሊዋ ለፓርላማው ተናግረዋል። ማጃሊዋ እንደተናገሩት ኃይለኛ ንፋስ ያገዘው ከባድ ዝናብ ያስከተለው ጎርፍና የመሬት መንሸራተት በበርካታ የታንዛኒያ ግዛቶች ከባድ ጉዳት አድርሷል። በዚህም ህይወት መጥፋቱን ከ51000 በላይ ቤተሰቦችና 200000 ህዝብ ለችግር መዳረጉንም ገልጸዋል። 236 ሰዎች መጎዳታቸውን መንገዶች፣ ድልድዮችና የባቡር ሐዲዶች ከአገልግሎት ውጪ መሆናቸውንም ዘርዝረዋል። ማከላዊ ናይጄሪያ ውስጥ ከባድ ዝናብ በአንድ እስር ቤት ላይ ጉዳት ማድረሱን ተከትሎ 120 የሚሆኑ እስረኞች ማምለጣቸው ተሰማ። ትናንት ረቡዕ ዕለት ለሰዓታት የወረደው ዝናብ በዋና ከተማ አቡጃ አቅራቢያ የሚገኘውን እስር ቤት ህንጻና አጥሩን ማፈራረሱ ነው የተገለጸው። አጋጣሚውን በመጠቀምም እስረኞቹ ሲያመልጡ የእስር ቤቱ ሰራተኞች ከጸጥታ ኃይሎች ጋር በመተባበር አስሩን መያዝ እንደቻሉ አዣንስ ፍራንስ ፕሬስ ዘግቧል። የጠፉትንም ፍለጋ መቀጠሉ ነው የተገለጸው። የእስር ቤቱ ባለስልጣናት ህብረተሰቡ ያመለጡትን እስረኞች በማፈላለግ እንዲተባበር ጥሪ አቅርበዋል። የእስር ቤቱ ቃል አቀባይ አዳሙ ጁዛ በቅኝ ግዛት ዘመን የተገነባ ነው ያሉት ያረጀው የእስር ቤቱ ይዞታ ለተፈጠረው ችግር መንስኤ እንደሆነ ነው የተናገሩት። ባለፉት ጥቂት ዓመታት በኢትዮጵያም ሆነ በመላው ዓለም የወባ በሽታ ስርጭት በእጅጉ መስፋፋቱና የሚያደርሰው ጉዳትም እየከፋ መምጣቱ ተገለጸ። ዛሬ የሚታሰበውን ዓለም አቀፍ የወባ መከላከል ቀንን በማስመልከት የኢትዮጵያ ጤና ሚኒስቴር በሰጠው መግለጫ የአየር ንብረት ለውጥና የግጭቶች መስፋፋት ለወረርሽኙ ስርጭት ዋነኛ ምክንያት እንደሆኑ አመልክቷል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የተጠቀሰው ሁኔታ በኢትዮጵያም ተመሳሳይ መሆኑን ተናግረዋል።
የአየር ንብረት ለውጥ ለወባ መተላለፍ አመቺ ሁኔታን ፈጥሯል። የተቆራረጠ ዝናብ፣ ድርቅ፣ ግጭቶችና ሰብአዊ ቀውሶችን በየቦታው ይታያሉ። በተለያዩ የዓለማችን ክፍል በሀገራችን ጭምር በነበረው ሁኔታ እነዚህም አጠቃላይ ወባ መከላከል ፕሮግራሙን የሚያዳክሙና ዜጎች የወባ መከላከል ስራ ላይ ተሳታፊ ተጠቃሚ እንዳይሆኑ ስለሚያደርግ እነዚህ እንደ ችግር ማንሳት ይቻላል።
ከዚህም ሌላ ሚኒስትር ዴታው የወባ በሽታን የሚያመጡ ትንኞች ለመከላከያ ከሚረጨው ኬሚካል ጋር እየተላመዱ መምጣት ሌላው ለወባ ስርጭት መባባስ አይነተኛ ሚና መጫወቱንም ነው ያመለከቱት።
አንደኛው የአልጋ አጎበር የሚቀየርበት ጊዜ ሆና በቀጣይነት ከዚህ በፊት የነበሩት መላመድ የታየበት ስለሆነ እሱን ሙሉ በሙሉ የሚቀይርበት አይነቶችን እየተላመዱትን እየቀየር እንገኛለን። ተጨማሪ ከፍተኛ መዋነዋ የሚጠይቅ ቢሆንም ከዚህ ውጭ ማህበረሰቡን የበለጠ የአካባቢ ቁጥጥር ስራ ላይ ማሰማራት ለወባ መከላከልና መቆጣጠር ባለድርሻ አካላትን የበለጠ የምናጠናክርበት ወባን በሀገር አቀፍ ደረጃ ዋና የጤና አጀንዳ አድርገን ወባን በእጅጉ ወደ መቀነስና ወደ ማጥፋት እንድንደረደር የሚያደርገን ስትራቴጂ ነው። ይህንን በጋራ ተረባርበን ወደ ስራ የምንገባ ይሆናል።
ከቆዳ ስፋቷ 75 በመቶ የሚሆነው ለወባ ትንኞች መራቢያነት አመቺ እንደሆነ በሚነገርባት ኢትዮጵያ 69 በመቶ የሚሆነው ሕዝብ በዚህ አካባቢ እንደሚኖር የጤና ሚኒስቴር መረጃ ያመለክታል። በአሁኑ ወቅት ለወባ ስርጭት መባባስ በሽታው ጠፍቷል የሚለው የተሳሳተ ግንዛቤ አደገኛ መሆኑንም ሚኒስቴር መስሪያ ቤቱ አስረድቷል። ሚኒስቴሩ ቀጥሎም ወረርሽኙን በአደገኛ ሁኔታ መስፋፋት አስመልክቶ ለቀጣይ 3 ወራት የሚቆይ የበሽታውን ስርጭት ለመግታት ያስችለኛል ያለውን ዘመቻ ማወጁን መግለጫውን የተከታተለው ስዩም ጌቱ ከአዲስ አበባ በላከው ዜና ጠቅሷል። አድማጮች የምትከታተሉት የዶቼ ቬለ ዲደብሊውን ዜና ነው። 18 ሀገራት ሐማስ በእጁ የሚገኙ ታጋቾችን እንዲለቅ ጥሪ ያቀረቡ። ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይንም ጨምሮ 18ቱ ሀገራት በጋራ ባቀረቡት ጥሪ ባለፈው መስከረም 26 ቀን ሐማስ ያገታቸውን ወገኖች እንዲለቅ ጠይቀዋል። ከ200 ቀናት በላይ በሐማስ ይዞታ ጋዛ ውስጥ ከሚገኙ ታጋቾች የየሀገራቱ ዜጎችም እንደሚገኙበት አመልክተዋል። ታጋቾቹ እንዲለቀቁም በመካሄድ ላይ ያለውን የድርድር ጥረት እንደሚደግፉም ሀገራቱ በመግለጫቸው አጽንኦት ሰጥተዋል። በተጠቀሰው ቀን በሐማስ ከታገቱት 240 ሰዎች ወደ 129 የሚሆኑት ሳይሞቱ እንዳልቀረ በእስራኤል በኩል ግምት መኖሩን ዘገባዎች ያሳያሉ። ሩሲያ ዩክሬን የትኛውንም አይነት የረጅም ርቀት የጦር መሳሪያ ብትታጠቅ የግጭቱን ውጤት ላይ መሰረታዊ ለውጥ እንደማይኖር አስታወቀች። ከክሬምሊን ይህን አስተያየት የተሰጠው የአሜሪካን የውጭ ጉዳይ ሚኒስትር ለዩክሬን በአጽሮተ ቃል ATACMS የተሰኘውን ሚሳኤል በስውር የመላኩና መሳሪያውን በያዝነው ወር ከታሰበው ስፍራ መድረሱ ከተሰማ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ስለ ጉዳዩ ለጋዜጠኞች በሰጡት መግለጫ አሜሪካ በግጭቱ በቀጥታ እየተሳተፈች መሆኑን በማመልከት ለዩክሬን የሚደረገው ወታደራዊ እርዳታ የሚያመጣው ለውጥ የለም ነው ያሉት።
США напрямую вовлечены в этот конфликт.
ዩናይትድ ስቴትስ በዚህ ግጭት በቀጥታ እየተሳተፈች ነው። እስካሁን ሲያቀርቡ የነበረውን የጦር መሳሪያ አይነትና ስልት ወደ ማሳደጉ እየሄዱ ነው። ይህ በወታደራዊው ልዩ ዘመቻው ውጤት ላይ የሚያመጣው መሰረታዊ ለውጥ አይኖርም። ግባችንን እናሳካለን። ሆኖም ግን ይህ ለዩክሬን ለራሷ ተጨማሪ ችግር ይፈጥራል።
የተጠቀሰው ሚሳኤል እስከ 300 ሜትር ርቀት ተወንጭፎ ኢላማውን ሊመታ የሚችል መሳሪያ እንደሆነ ነው የተገለጸው። በያዝነው ጎርጎሮሳዊ ዓመት ታይላንድ ውስጥ በሙቀት ማዕበል ቢያንስ 30 ሰዎች ሳይሞቱ እንዳልቀረ የሀገሪቱ መንግስት ዛሬ አስታወቀ። በደቡብና ደቡብ ምስራቅ እስያ በሚሊዮኖች የሚገመቱ ሰዎች ባልተለመደ መልኩ ሞቃት በሆነው የአየር ጠባይ ለችግር መጋለጣቸውን የተገለጸው። በአካባቢው በዚህ ሳምንት በታየው ከፍተኛ ሙቀት ምክንያት ፊሊፒንስ ውስጥ ትምህርት ቤቶች ተዘግተዋል። ህንድ ውስጥ ምርጫ ቅስቀሳ በማድረግ ላይ የነበሩ ሚኒስትር ቀልባቸውን ስቶ መውደቃቸውን የተነገረው። ሌላው ቀርቶ ሞቃቱ የአየር ሁኔታ ተራራማ በመትባለው ኔፓል ሳይቀር የጤና ማስጠንቀቂያ የተሰጠ ሲሆን የሙቀት መጠኑ እየጨመረ እንደሚሄድ በመነገሩም ሐኪም ቤቶች በዛሬው ዕለት በ